ድርፓና ቆጣጥር ባለፈው ታህሳስ 8 ቀን 2015 ዓመተ ምህረት በቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮ ታውጆ በይፋ ተጀምሮ ድርፓና ቆጣጥር ህዳር 20 ቀን 2016 ዓመተ ምህረት በላቲን ስርዓት መጽሐፈ ግጻዊ አመታዊ በዓለ ክርስቶስ ዘነጉስ ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮ በአጽረ ቅዱስ ጴጥሮስ ባሳረጉት መስዋዕተ ቅዳሴ የተጠናቀቀው ልዩ የምህረት ዓመት በማስመልከት ምህረትና አሳር በሚል ርዕስ እየደረሱት ሐዋርያዊ መልእክት እንደሮፓና ቆጣጥር ህዳር 21 ቀን 2016 ዓመተ ምህረት በይፋ ለንባብ በቅቷል። ሐዋርያዊው መልእክቱ ሁሉም ካህናት ጽንስ የማስወረድ ኃጢአት የመፍታት ስልጣን አላቸው የሚል የምህረት ልዑካን ቀጣይ አገልግሎት በማስከተል በሶስተኛ ደረጃ በተለያየ ምክንያት በቅዱስ ፒዮስ 10ኛ የወንድምነት ማህበረሰብ ካህናት የሚሰጠው ምስጢረ ንስሐ ቅቡል የሚል በመጨረሻም ዓለም አቀፍ የድሆች ቀን ቅዋሜ በተሰኙት አራት መሠረታዊያን ሐሳብ ላይ ያተኮረ መሆኑ ሐዋርያዊ መልእክቱን ለንባብ ለማብቃት በተሰጠው መግለጫ ተብራርተዋል። የሐዋርያዊ መልእክቱ ጽማሬ ሐሳብ እንደሚከተለው ነው። አሳርና የምህረት ግንኙነት ቅዱስ አባታችን በዮሐንስ ወንጌል ምዕራፍ 8 ከቁጥር 1 እስከ 11 ተመልክቶ የሚገኘው ኢየሱስ ከአመንዝራይቱ ሴት ጋር መገናኘት የሚያወሳው ታሪክ በተለይ ደግሞ ይህ ግንኙነት የምህረት ዓመት ምስል እንዲሆን ቅዱስ አጎስጢኖስ ይህንን ወንጌላዊ መልእክት በአሳርና በምህረት መካከል ያለ ግንኙነት ብሎ እየሰጠው ሲያሜ የሐዋርያዊ መልእክቱ ዋና ርዕስና መሪ ሐሳብ በማድረግ በዚህ ወንጌላዊ ቃል ዘንድ የኃጢአትና የፍርድ መገናኘት ሳይሆን የአንዲት ኃጢአተኛ ሴት መገኘት የሚያበክር መሆኑ በተለያየ መልኩ ይተነትኑታል። ጸሐፍትና ፈሪሳውያን በኢየሱስ ፊት አንዲት በዝሙት የተያዘችውን ሴት በማምጣት መምህር ሆይ ይህች ሴት ስታመነዝር አግኝተን ያዝናት፣ እንደዚችም ያለችው በድንጋይ ትወገር ዘንድ ሙሴ በኦሪት አዘዘን፣ እንግዲህ አንተ ስለ እርሷ ምን ትላለህን? በማለት አድቢና ተንኮለኛ ጥያቄ ያቀርቡለታል። ኢየሱስ ግን የዚያ የሙሴ ሕግ ትኩረቱና ዓላማው ወደሚገልጠው አናስር በመመለስ የሕግ ማዕከል ፍርድ ሳይሆን እግዚአብሔር ከሁሉም በላይ ያንን በእያንዳንዱ ሰው ውስጥ ያለው ሕቡዕ ፍላጎቱን ከሁሉም ነገር በላይ ቅድሚያ የሚሰጠውን በማስተዋል ልብን የሚያነብ መሆን የሚገልጥ ሐሳብ ያመለክታል። ኢየሱስም እንደዚህ ያችን በዝሙት የተከሰሰችውን ሴት አይን አይኗን እያየ ልቧን አንቦ ያንን ሌሎች ሊያስተውሉት የተሳናቸውን በውስጧ ያለው የምህረት የነጻነት ጥልቅ ፍላጎቷን ያስተውላል። ምንም እንኳ የኃጢአት ጫና ያለባት ቢሆንም ከዚህ ሰገር ትመለከትና ያንን ትኖረው የነበረውን ሕይወቷን የሚጻረር አዲስ ሕይወት ለመኖር በሚያበቃት ፍቅር ታወደች። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት በዚህ በደረሱት ሐዋርያዊ መልእክት እግዚአብሔር ያ እንደ ተሳሳተ ታምኖ ተጸጽቶ በአዲስ መንፈስ ሕይወቱን አንድ ብሎ ለመጀመር ለሚሻና በእርሱ ለመታቀፍ ለሚመለስ ሁሉ የሚከለክል ምንም አይነት ሕግ የለም። በሕግ ላይ ብቻ መጽናት እምነትና መለኮታዊ ምህረትን ማርከስ ይሆናል። የአንድ ሕግ ቀዳሚ ክብሩ ምን መሆኑ በገላትያ ምዕራፍ 3 ቁጥር 24 በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያደርስ ሞግዚታችን ሆነ። እንዲሁም በአንደኛይቱ ጢሞቴዎስ ምዕራፍ 1 ቁጥር 5 የትእዛዝ ዓላማ ግን ከንጹሕ ልብ ከበጎ ሕሊና እንዲሁም ከእውነተኛ እምነት የሚገኝ ፍቅር ነው በሚል ሐሳብ ተመልክቶ ይገኛል። ስለዚህ ክርስቲያን የሕይወት መንፈስ ሕግ በክርስቶስ ኢየሱስ ከኃጢአትና ከሞት ሕግ ነጻ የወጣ ነው። ይህንን ወንጌላዊ ሕዳሴ ለመኖር የተጠራ ነው። ምንም እንኳ በሕግ ላይ የጸና ፍትሐዊነት ጎልቶ እንዲታይ ቢፈለግም በዚያ ከመለኮታዊ ጸጋ የሚመነጨው ኃይል ላይ መታመን ያስፈልጋል የሚል ሐሳብ አካቶበታል። ከመካከላችን በእግዚአብሔር ምሕረት ፊት ቅድመ ሁነት የሚያኖር አንድም የለም። ምሕረቱ የዚያ ቅድመ ሁነት የማያኖር የሰማያዊ አባት ነጻ ተግባር ነው። በመሆኑም እግዚአብሔር በሙሉ ነጻነት በነፍስ ወከፍ ሰው ሕይወት ዘንድ ለመግባት ያለው ፍቃዱ በተቃዋሚነት ለመግጠም የማይቻል ብቻ ሳይሆን የሚሆንም አይደለም። አይቻለንም፣ ክህሎቱም የለንም። የሚምር የሚለውጥ ተጨባጭ ምህረት የእግዚአብሔር የፍቅር ተግባር ነው። በዚህ በስነ እደ ጥበብ የበላይነት ስር በሚገኘው ዓለም የተለያዩ አቢጻ ተስፋ የሚያመነጭ ተካዚ የሚባዛበት ነው የሚመስለው። ስለዚህ ያንን አፍታው ይደስታ ቃል የሚገባልንን ሰው ሰራሽ ገነት የሚያቀርብ ምትሃት የሚገስጹ የውነተኛ ተስፋና ደስታ መስካሪያን ያስፈልጋሉ። የተትረፈረፈ ጸጋ ይታደልንበት ያንን የጌታ ፈዋሹ ፍቅሩና ምህረቱ ወደ መላ ዓለም ያፈሰሰበት መልካም አየር የሰረጸበት በጋለ ስሜት የተኖረበት ዓመት ማሳለፋችን ቅዱስ አባታችን ሰሪቃነ ጳጳሳት በሐዋርያ መልእክታቸው አስተውሰው አሁን የሚያስፈልገው ታዲያ ያንን የድህነት ወንጌል ወደ ሁሉም ማድረስና ያንን የምንከተለው አዲስ ዱካ ለሚያመለክተው መንፈስ ቅዱስ ታዛዥ በመሆን መንገዱን መከተል ይሆናል። በመስዋዕተ ቅዳሴና በቃለ እግዚአብሔር ሊቱርጊያዊ ሂደት የምህረት ማዕከልነት እንዲስተዋል የሚያደርግ መርሃ ግብር በሊቱርጊያ ዓመት የእግዚአብሔር ቃል በጥልቀት የሚጠናበት እሁድ እንዲለይ በማሳሰብ ኃላፊነቱንም ለአዲስ አስወተ ወንጌል ተንከባካቢ ጳጳሳው ምክር ቤት መስጠታቸው አስታውቀዋል። ቅዱስነታቸው በአስታራቂው ቅዱስ ምስጢር ላይ በማተኮር የእርቅ ምስጢር በቤተክርስቲያን ህይወት ውስጥ ያለው ማዕከልነት ጠቅሰው ይህ ደግሞ ዳግም ልጆቹ የሚያደርገን ጸጋ ሊጸግወን በሚመጣው አብ እቅፍ ውስጥ እንዳለን ሊሰማን የሚያደርግ ምስጢር መሆኑ አብራርተው ካህን የኃጢአት ከበድ ግድ ሳይለው በማስተናገድ የአብ የዋህነት መስካሪ እንዲሆንና ስለ ተፈጽመው ኃጢአት የሚናዘዘውን ሰው የሚያግዝ የግብረገብ ትእዛዞች በግልጽነት የሚያቀርብ ምእመናንን በጸጸታቸው ጉዞ በመሸኘት በትዕግስት በመመልከት የእያንዳንዱ ተናዛዥ ጉዳይ የሚያመዛዝን አስተዋይና አርቆ የሚመለከት የአብ ምህረት በማቅረብ በረገድ ለጋስ እንዲሆን አደራ ይላሉ። ልክ እንደ ኢየሱስ በዚያች አመንዝራይቷ ፊት ከኩነኔና ሞት ሊያድናት ጽሞና እንደመረጠ ሁሉ ካህንም እንደርሱ የነፍስ ወከፍ ኃጢአተኛ መጸጸትን በአጠቃላይ ሰብአዊ ሁነት የሚመለከት ይሁን። እርሱም ሰው ነው። ኃጢአተኛ ቢሆንም የምህረት መሳሪያ መሆኑ አስተውሎ በመናዘዣ ስፍራ ለጋስ ርህሩህ ልብ ይዞ መቅረብ ይኖርበታል። ስለዚህ የንስሐ ምስጢር በሙላት ዓለምንም ፈረቃ ጌታን በመኖር በዚሁ አገልግሎት አለገደብ የእርቅ ምስጢር በመስራቱ ረገድ ተግቶ ሊገኝ የተጠራ ነው ይላሉ። በዚህ ልዩ የምህረት ዓመት ቤተ ክርስቲያን በምህረት ልዑካን በኩል የምህረት ዓመት እንደ ተጨባጭ የምህረት ጸጋ ተግባር ቀጣይነት ያለው ሕያውና ፍቱን መሆኑ ከዚያ ልዩ የምህረት ዓመት ማዶ የሚዘልቅ ጸጋዊ ተመክሮ አረጋግጣለች። ስለዚህ የዚህ እጹብ ድንቅ የሆነውን የምህረት ተልእኮ እንድንኖር የሚያስችል መንገድ አስተውላ በመለየት በዚያ የአዲስ አስወቶ ወንጌል በሚያነቃቃው ጳጳሳው ምክር ቤት በኩል በሊቱርጊያው ዓመት የዚህ ቀጣይ ጸጋ የሚስተዋልበት የሚስተነተንበት ቀን እንዲለይ ኃላፊነትም ሰጥተዋል። በእርቅና በእግዚአብሔር ምህረት ላይ ሳንካ ሊያቆም የሚችል አንድም የለም። የጌታ ምህረት የሚገድብ ማንም የለም። ስለዚህ ቅዱስ አባታችን ይህንን ሐሳብ መሰረት በማድረግ ሁሉም ካህናት ጽንስ የማስወረዱና ኃጢአት የመፍታት ሥልጣን አላቸው በማለት በምህረት ዓመት ሰጥቶት የነበረው ሥልጣን ቀጣይ ይሁን ብለው፣ ይህ ሲባል ግን በእርግጥ ጽንስ ማስወረድ የንጹሐን ሕይወት የሚቀጭ በመሆኑ ትልቅ ኃጢአት አይደለም ለማለት አለመሆኑ አበክረው፣ ሆኖም በተመሳሳይ መልኩ በልቡ የተጸጸተ ከጌታ ጋር ለመታረቅ ለሚሻ የእግዚአብሔር ምህረት እንዳይደርሰው የሚያደርግ ምንም አይነት ኃጢአት አይኖርም እንላለን። ያንን የኩላይት ቤተ ክርስቲያን አህድነትን በማስተዋልና በእነዚያ የቅዱስ ፒዮስ አስረኛ የወንድምነት ማኅበረ ካህናት ባላቸው መልካም ፍቃድ በመታመን በተለያየ ምክንያት በዚያ ማኅበረሰብ ካህናት በሚያሳድርጉት መሥዋዕተ ቅዳሴና በሚሰሩት ምስጢረ ንስሐ የምህረት ጸጋ የሚቀበሉት ምእመናን የሚሰጣቸው ስርየተ ኃጢአት ቅቡል መሆኑ ቅዱስ አባታችን ለሊቃነ ጳጳሳት ፍራንቼስኮ በሐዋርያዊ መልእክታቸው ዘንድ አስምረውበታል። ቅዱስ አባታችን በዚህ ሐዋርያዊ መልእክታቸው አማካኝነት ሐሳባቸው ወደዚያች በችግር ላይ ወደምትገኘው ቤተሰብ በማቅናት ማንኛውም ሰብአዊ ችግር ሁሉ በዚያ በማይታክተው በእግዚአብሔር ፍቅር እንዲስተዋልና እንዲሸኝ አደራ ብለው ካህናት ማንም እንዳይነጠል ለብቻው እንዳይተው በማንኛውም አይነት ችግር ውስጥም ይገኝ በምህረት ተግባር ሕዝበ እግዚአብሔር ንቁ ተሳታፊ እንዲሆን ለማድረግ የሚያስችል ጥንቁቅ አርቆ ሐሳቢ መንፈሳዊነት አማካኝነትም እንዲስተዋል ያሳስባሉ። ልዩ የምህረት ዓመት ተጠናቋል። ቅዱስ በርም ተዘግቷል። ይሁን እንጂ የልባችን የምህረት ቅዱስ በር ክፍት ነው። ስለዚህ እግዚአብሔር በፊታችን ዝቅ ብሎ ሊማግበን ይገኛል። ከዚህ የምንማረው እኛም በተራችን በወንድሞቻችን በተለይ ደግሞ በደህነትና በስቃይ ውስጥ በሚገኙት ፊት ዝቅ ማለትን ነው። ደሆችን መርሳት አይገባንም። ይህንን መሰረት በማድረግም ቅዱስነታቸው በላቲን ባህረ ሐሳብ በተራው የሉጥርጊያ 33ኛው እሁድ ዓለም አቀፍ የደሆች ቀን ተብሎ እንዲታሰብ ወስነዋል። ሰውነቱ በቁስል የተወረረ አልዓዛር በቤታችን ደጃፍ እስካለ ድረስ በዓለም ፍትህም ይሁን ማህበራዊ ሰላም እውን ይሆናል ብሎ ማሰብ የዋህነት ነው። ቅዱስ አባታችን ሐዋርያ መልእክታቸውን ጊዜው በገንቢ የፈጠራ ክህሎት የተሸኘ ምህረት አስፈላጊነት አለው የሚል ነው። ይህንን በተራና ባልተወሳሰበ በተጨባጭ ዕለታዊ ሕይወታችን የሰናይና የየዋህነት ምልክት አማካኝነት ገዛ ራሳቸውን የመከላከል አቅምና ብቃቱ የሌላቸው በብቸኝነት ሕይወት ለተጠቁት፣ ለተገፉት፣ ለገዛ ራሳቸው ለተተዉት ሕይወት ለመስጠት የሚያስችል በገንቢ የፈጠራ ክህሎት የሚሸኝ ምህረት ያማከለ የባህል አብዮት ማረጋገጥ ያለው አስፈላጊነት በማሳሰብ ይደመድማሉ።